የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ሰኞ ነሐሴ 6 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ስቱዲዮ ጀምረናል።
የገዢው የኢትዮጵያ ፓርቲ ኢህአዴግ ሥራ አስፈጻሚ ኮሚቴ ባጠናቀቀው ስብሰባ ምን አይነት ውሳኔ አሳለፈ?
ሁለቱ ህዝብ ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል ያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው።
የሥራ አስፈጻሚ ኮሚቴው አባልና የጽህፈት ቤቱ የሥራ ኃላፊ አቶ ፍቃዱ ተሰማ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን።
ወደ አማራ ክልል ተጉዘን የፖሊስ ኮሚሽነር አበር አዳሙን ስለ ክልሉ የጸጥታ ሁኔታ ጠይቀናቸዋል።
ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም
እህም የተሰኘ የወግ መጽሐፍ በአፋን ኦሮሞ የጻፈ ወጣት እንግዳም አለን። የጋቢና ሙዚቃ ምርጫም ይዘንላችኋል።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝ እና እንደምትወዱት እና አድናቆታችን እንደሚገልጽልኝ ተስፋ አድርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
አብራችሁን ከዘለቃችሁ ሌሎች ለምሽቱ ያሰናዳናቸው ብዙ ቁም ነገሮች ይኖሩናል።
ፕሮግራሙን በመምራት ጽዮን ግርማና
ሀብታሙ ስዩም አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
የፌዴራል ከፍተኛ ፍርድ ቤት የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ምክትል ኃላፊ የነበሩት ሀድጉ ገብረ ጊዮርጊስ በ50,000 ብር ዋስትና እንዲፈቱ መፍቀዱ ተሰምተዋል። በሌላ የፍርድ ቤት ዘገባ በደቡብ ክልል የተለያዩ ቦታዎች ግጭቶችን አስተባብረዋል በሚል በተያዙ እጄቶ የተባለው ኢመደበኛ ቡድን አባላት ናቸው በተባሉ 14 ግለሰቦች ላይ ፖሊስ የጠየቀው የ14 ቀን የጊዜ ቀጠሮ እንደተፈቀደለት ዘጋቢያችን ዮናታን ዘብዲዮስ ከሐዋሳ ነግሮናል። አንድ የተጨማሪ የፍርድ ቤት ዜና አለ። ሰኔ 15 2011 የአማራ ክልል ከፍተኛ ባለስልጣናት ህይወትን ከቀጠፈው ጥቃት ጋር በተያያዘ የተያዙ 47 ተጠርጣሪዎች በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። በሰላምና ደህንነት ግንባታ ቢሮ ውስጥ የደህንነት ሰራተኛ የሆኑት አቶ የማነ ታደሰና የልዩ ኃይል ሎጂስቲክ ኃላፊ የሆኑት ኮሎኔል አለባቸውን ጨምሮ የቀረቡት ተጠርጣሪዎችን የቅድመ ምርመራ የምስክሮች ቃል ለመስማት ችሎቱ ለሐሙስ ነሐሴ 9 2011 ተቀጥሯል። አስቴር ምስጋናው ናት ዜናውን ያደረሰችን። ሁለት የፈረንሳይ ግብረሰናይ ድርጅቶች 81 ፍልሰተኞችን ትናንት እሁድ ሊቢያ ጠረፍ ላይ ከሜዲትራኒያን ባህር ማውጣታቸው ተገለጸ። ካለፈው አርብ ወዲህ ከባህሩ ተደርሶላቸው የተረፉት ፍልሰተኞች ቁጥር 211 ደርሷል። ድንበር የለሽ ሐኪሞችና ኤስኦኤስ ሜዲተራንያን ናቸው በኖርዌይ ባንዲራ በምትጓዘው ኤሽን ቫይኪንግ በተባለች መርከብ ደርሰው ፍልሰተኞቹን ያወጧቸው። ባለፉት 3 ቀናት ተደርሶላቸው ከባህሩ ሊወጡ የቻሉት አብዛኞቹ ሱዳናውያን ወንዶች መሆናቸው ተገልጿል። በአካባቢው የሚንቀሳቀሰው እኛ ብቻ ነን፣ የሊቢያ የጠረፍ ጥበቃ ለተቸገሩት የፍልሰተኞች ባህር ላይ ጭንቅ ላይ ለሚወድቁት ምላሽ እየሰጡ አይደሉም ሲሉ ኤስኦኤስ ሜዲተራንያን እንቅስቃሴውን አስተባባሪ ገልጸዋል። ዩናይትድ ስቴትስና ታሊባን ለ18 ዓመታት የዘለቀውን ጦርነት ለማቆምና በአፍጋን ኃይሎች መካከል የሰላም ድርድር ለማንቀሳቀስ የታለመውን 8ኛ ዙር ድርድር አጠናቀዋል። ካታር ውስጥ ለ9 ቀናት ሲካሄድ የቆየው ንግግር ዛሬ ሰኞ ማታ መጠናቀቁን የታሊባን ቃል አቀባይ አስታውቋል። የሁለቱ ወገኖች ድርድር በመላው ዓለም የእስልምና እምነት ተከታዮች የ3 ቀናቱ ዓመታዊ የኢድ አላዳ በዓል በጀመሩበት ዕለትም ቀጥሎ መዋሉ ተገልጿል። ንግግሩ አድካሚ ነገር ግን የተሳካ እንደነበረ የገለጹት የታሊባኑ ቃል አቀባይ ሁለቱም ወገኖች ቀጣይ እርምጃ ምን እንደሚሆን ከየመሪዎቻቸው ጋር ሊመካከሩ ተስማምተዋል ብለዋል። የታሊባኑ ቃል አቀባይ ሌላ ዝርዝር ውስጥ አልገቡም። በዩናይትድ ስቴትስ ሌላ ዜና እንሰነባበታለን። የመንግሥት የጤና ጥበቃ እርዳታ ወይም ሜዲኬድ፣ የምግብና የመኖሪያ ድጎማ ወይም ሌላ ማንኛውንም አይነት የመንግሥት እርዳታ ተቀብለው የተጠቀሙ የውጭ አገር ሰዎችን ቋሚ የመኖሪያ ፍቃድ ግሪን ካርድ ሊያስከለክል የሚችለው የትራምፕ አስተዳደር ደንብ ሥራ ላይ ሊውል ነው። አሁንም ቢሆን በሚሰራበት ፌዴራላዊ ህግ ቋሚ የመኖሪያ ፈቃድ እንዲሰጣቸው የሚያመለክቱ ሰዎች ለኑሯቸው መንግስት እርዳታ ላይ መተማመን ወይንም የመንግስት ሸክም መሆንን ይከለክላል። ይሁን እንጂ አዲሱ ደንብ አመልካቾች ግሪን ካርድ ሊያስከለክሉ የሚችሉ መርሃ ግብሮችን ሰፋ አድርጎ አካቷል። በዛሬው ዕለት ይፋ የተደረገው ደንብ እንደ አውሮፓውያን አቆጣጠር በጥቅምት ወር ስራ ላይ ይውላል ተብሏል። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ዝርዝር ዘገባዎች እናቀናለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም ከአድማስ አብረን እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በመግቢያችን ላይ ወደ አስተዋወቅናችሁ ቀዳሚ ዘገባችን ነው የምናልፈው። በማህበራዊ ሚዲያው የሚንጸባረቁና አመራሩም የሚገዛቸው ካላቸው የብሔር ጽንፈኝነት አመለካከቶች መውጣት እንደሚገባ የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ባለፈው ሳምንት የሁለት ቀናት ስብሰባውን ያጠናቀቀው የስራ አስፈጻሚ ኮሚቴው የብሔር ጽንፈኝነት ለአገር አንድነት ተግዳሮት መሆኑን አመልክቷል። እስክንድር ፍሬው አጠር ያለ ዘገባ አሰናድቷል።
የተጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በአገር ደረጃ የሚስተዋለው የብሔር ጽንፈኝነት ለአንድነት ተግዳሮት በመሆኑ መታገል እንደሚገባ ማሳሰቡ ነው የተገለጸው። የስራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ዘርፍ ኃላፊ አቶ ፈቃዱ ተሰማ እንደገለጹት ኢትዮጵያዊ ማንነትን አስታርቆና አቻችሎ ማስኬድ ይገባል። ለውጡ በሚፈለገው ደረጃ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነትና ወላዋይነት በአመራር ደረጃ እንዳለ ስራ አስፈጻሚ ኮሚቴው ጠቁሟል። ይህም የኢህአዴግ አባል ድርጅቶች አንድ ሆነው በአንድ አቅጣጫና በተመሳሳይ ፍጥነት እንዳይሄዱ ማድረጉን በድክመትነት ገምግሟል። በዚህ ላይም ከጋራ ስምምነት ላይ መደረሱን ነው አቶ ፈቃዱ የገለጹት። ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ከአራቱ አባል ድርጅቶቹ ሁለቱ የተካረረ የቃላት መወራወር ውስጥ መግባታቸው በታየ ማግስት ነው። አደባባይ የወጣው የአዴፓና የህዋት የመግለጫዎች ፍጥጫ ስለ ገዢው ፓርቲ የውስጥ አንድነት ችግር የተናገረው ብዙ ነው። አቶ ፈቃዱ የስራ አስፈጻሚ ኮሚቴው አንድነትን የሚጎዱ ነገሮችን በግልጽ መገምገሙን ጠቁመዋል።
ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል ያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው። የፈለገ ልዩነት ቢኖር በኢህአዴግ ባህል በስራ አስፈጻሚና ማዕከላዊ ኮሚቴ ቀርቦ ማዋየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ በኦፊሻላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ፣ ከባህሉ ያፈነገጠ እንደሆነ፣ ስሜት የተጨበጠ ነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው።
አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል ቀደም ሲል ሲገልጹልኝ። እና ይሄኛው ነው ጥፋተኛ፣ ይሄኛው እንዲማድረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ?
ከዚህ ድርጊት መቆጠብ አለባቸው ነው። ከኢህአዴግ ባህል ውጪ ነው ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና የመተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው።
አንዱ ድርጅት በሌላው ላይ ጣት መቀሰር ሳይሆን ራሱን ከለውጡ አንጻር እንዲመለከት ከድምዳሜ ላይ ተደርሷል ብለዋል። በደቡብ ክልል እየተነሱ ያሉ የክልልነት ጥያቄዎችን በተመለከተም ደሂድን ያስጠናውን ጥናት በአዎንታ መመልከቱን ገልጸዋል። ተጠናቀቀው የስራ አስፈጻሚ ኮሚቴ ስብሰባ የኢህአዴግ አጋር ድርጅቶች መሪዎችም ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአማራ ክልል የጸጥታ መደፍረስ እንዳለ ተደርጎ የሚሰራጨው ወሬ ከእውነት የራቀ ነው ሲሉ የክልሉ ፖሊስ ኮሚሽነር አበረ አዳሙ ገልጸዋል። እንደውም በክልሉ ከምንጊዜውም በላይ ጸጥታ ነግሷል ብለዋል። ዘጋቢያችን አስቴር ምስጋናው ከባህር ዳር አነጋግራቸዋለች። ተከታዩን ዘገባ ልካልናለች።
በክልላችን አሁን በአስተማማኝ ደረጃ ሰላም ነው። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም ነው። ዜጎች ወጥተው በሰላም ይገባሉ፣ ይወጣሉ። ይህን ስልሽ ዝም ብሎ የተለያየ ፍላጎት ያላቸው የተለያየ ነገር ሊያደርጉ የሚፈልጉ ኃይሎች ወይም ግለሰቦች ለመተናኮስ አይሞክሩም ማለት አይደለም። ግን ያን ለማድረግ ደግሞ የፖሊስ ኃይላችን ከመቼውም ጊዜ በላይ በልህና በወኔ ከአካባቢ አስተዳደሮች ጋር ከአካባቢ ሚሊሻ ጋር በመቀናጀት ከፍተኛ የሆነ ስራ እየሰራ ስለሆነ የክልላችን የሰላም ሁኔታውን በአስተማማኝ ሁኔታ ነው ያለው። የበዚህ ጥርጥር ሊገባው አንፈልግም። ህዝባችን
የአማራን ጥቅም ተደራጅተን እናስከብራለን በማለት ወደ ጫካ የገቡ 14 ወጣቶችም በቅርቡ በምስራቅ ጎጃም ዞን አካባቢ በቁጥጥር ስር እንደዋሉ ኮሚሽነሩ ተናግረዋል።
በረሃ ውስጥ ጫካ ውስጥ ሄደው ነው የያዝናቸው። እንከታተላቸው ነበረ። ብዙዎቹ ወጣቶች ልጆች ናቸው እና እነሱ የሚሉት ያው ተደራጅተን እንዋጋለን፣ አሁን ያለውን የአማራን ጥቅም ስላልተጠበቀ ተደራጅተን በመሳሪያ ክልላችን ጥቅም እናስከብራለን የሚል ምን ብሎ የልጆች አይነት አላማ ነው ያላቸው። በጣም በወጣትነት ውስጥ ያሉ ልጆች ናቸው። ለመያዝም ብዙ አላስቸገሩም። የተቻለ መጠን ብዙ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው የያዝናቸው። ሌላ የከፍ እርምጃ መውሰድም አልተፈለገም። አላማቸው ግን ባጭሩ ረብሻ መፍጠር የትም የማያደርስ አሁን ባለንበት ተጨባጭ ሁኔታ የማይሰራ
በፋኖ ስም ተደራጅተው በአንዳንድ አካባቢ የጸጥታ ችግር ሲያደርሱ የነበሩ ቡድኖችም ከድርጊታቸው እንዲቆጠቡ አድርገናል ነው ያሉት።
የጸጥታ መዋቅር በነገራችን ላይ መደራጀትም መመራትም ያለበት በመንግስት ነው። ከመንግስት መዋቅር ውጭ የወጣ የጸጥታ መዋቅር የትም ሀገር ላይ አይፈቀድም። በቡድን ተደራጅቶ መሳሪያ ይዞ እንደፈለጉ መንቀሳቀስ ግን የትም ሀገር ላይ ህግ ነው። ከሰኔ 15 በፊት እንዲህ አይነት እንቅስቃሴዎች ነበሩ። እናቃቸዋለን፣ ልጆች ተው ብለናቸዋል። እንዲያውም ከዛ ውስጥ እያስተማር ግማሹን በሰላማዊ መንገድ ወደ ኑሮ እንዲሰማራ ኢቭን ባለደም ያለባቸው ከባለደሞቻቸው ጋር እንዲታረቁ መንግስት መደገፍ ያለበት ለምሳሌ ካሳ ክፍያ ካለ መንግስት ብር እንደሚሰጥ ያንንም እያደረገ ያስታረቅናቸው ሰዎች አሉ። ከዛ በኋላ እዛ መኖር ስለማንችል ሌላ ቦታ ይሰጠን እያሉ ሌላ ቦታ ሄዳችሁ መኖር ትችላላችሁ ብሎ መንግስት መሬት እስከ መስጠት ሂዷል። ከዛ ያለፈ ግን እንደ ፋኖ ነን እኛ የሚል አደረጃጀት እየተከተሉ ብድግ እያሉ እየሄዱ የተወሰኑ ባለሀብቶችንም ብራንቱ የሚል አይነት ስሜቶች ነበሩ። ያናውቀናል፣ ደርሰንበት ነበረ። ያ በፍጹም እንደማይፈቀድ ነግረናቸው ለብዙዎቹ ነግረናቸው ብዙዎቹ ያን አሁን እርግፍ አድርገው ትተው የራሳቸው ኑሮ በሰላም እየኖሩ ነው ያሉ
ኮሚሽነሩ፣ በመጨረሻም የአማራን ህዝብ ጥያቄ አስመልሳለሁ፣ ጥቅሙንም አስከብራለሁ የሚል ማንኛውም አካል ከጎናችን ሆኖ መስራት ይችላል ሲሉ ጥሪያቸውን አቅርበዋል።
በዚህ አጋጣሚ በሽፍትነትም ላሉ አሁንም በዛ መንገድ እንቀጥላለን የሚል ሀሳብ ያላቸው ካሉ በዚህ አጋጣሚ ጥሪ ያቀርባሉ። በአማራ አስተዳደር ከዚህ በኋላ ሽፍትነት አይፈቀድም፣ አማራን መግደል አይፈቀድም። ለዚህ ህዝብ እቆረቆራለሁ፣ ለዚህ ህዝብ አስባለሁ የሚል ካለ ያነጋግረን፣ አብረን የዚህን ህዝብ ጥያቄ አብረን እንመልሳለን። አማራ ብዙ ጥያቄዎች አሉ። በፍትህ እጦት በጣም ሲሰቃይ የኖረ ህዝብ ነው። ይህ ብዙ የሚያነሳቸው ጥያቄዎች አሉ። ኢብን አዴፓም እንደ አዴፓ እንደ ገዢ ፓርቲ የወሰዳቸው አቋሞች አሉ። እነዛ አቋሞች እነዛ ጥያቄዎች እንዲመለሱ እንፈልጋለን። ከማንኛውም ኢትዮጵያዊ ጋር ሆነን በኢትዮጵያ ውስጥ በእኩልነት እንዲኖር እንፈልጋለን። ይሄ ማህበረሰብ ያን የምናደርገው ግን በአማራ መሬት ላይ ሸፍተን አማራ እንዳያርስ አማራ በሰላም እንዳይኖር እየተኮስ እየገደል እየዘረፍን አይደለም። በፍጹም ይሄ ክልክል። አዲሱን ሰራዊታችንንም በዚህ መንገድ ነው የምንቃኘው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና።
ዶክተር አሮሊያና ዳንኤል በግል ድርጅት የጥራት ተቆጣጣሪ ሆኖ ይሰራል። ከሶስት ወር በፊት እህም የተሰኘ የወግ መጽሐፍ ጽፎ ከ12,000 በላይ እትም ተሽጦለታል። ከኢትዮጵያ ውጪ በተለያዩ ሀገራትም መጽሐፉን ማዳረሱን ይናገራል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉ ላይ ፊርማቸውን አኑረዋል። ስለ መጽሐፉ ወጣቱ ከናኮር መልካ ጋር አጭር ቆይታ አድርገዋል፣ እንደሚከተለው ይቀርባል።
በቅድሚያ ለአጭር ቃለ መጠይቁ ፍቃደኛ ስለሆንክ በጋቢና ቪኦኤ አድማጮች ስም በጣም አመሰግናለሁ።
እኔም ወደ ጋቢናችሁ ሊፍት ስለሰጣችሁኝ በጣም አመሰግናለሁ።
ኦሮሊያና ኦሮሊያና ማለት ምን ማለት ነው? እህንስ ምንድን ነው?
ኦሮሊያና ማለት ወደ ላይ እናስብ እንደማለት ነው። የአፋን ኦሮሞ ቃል ነው። መጽሐፉ በአፋን ኦሮሞ የስነ ጽሁፍ ታሪክ ውስጥ የመጀመሪያው የወግ መጽሐፍ ነው። ከዚህ በፊት በአፋን ኦሮሞ የተጻፈ የወግ መጽሐፍ የለም። እህም ማለት እንግዲህ በየትኛውም በአማርኛም ይሁን በአፋን ኦሮሞ የሆነን ነገር ስታደንቅ፣ ስትገረም፣ በደስታም ይሁን በሀዘን ማለት አይቀርም። እሱን ነው እንግዲህ እኔ ቃል አድርጌ የጻፍኩት ማለት ነው።
መጽሐፉ 165 ገጽ እንዲሁም ደግሞ 13 ርዕሰ ጉዳይ የሚያነሳ ሲሆን እህም ውስጥ የሚዳሰሱ ገጸ ባህሪዎች ወይም እዛ ውስጥ ያያቸው ሰዎች እነማን ናቸው? ምን ያህል ህብረተሰቡን ወክለው አንተ የፈለግከውን አላማ ወይም ደግሞ እንደ ጸሐፊ ልታሳካው የተነሳውን ትልም አሳክቶልሃል ማለት ይቻላል?
አዎ ከመጽሐፍ ውስጥ እም የሚለው ርዕስ በአብዛኛው አንባቢ የተወደደው ርዕስ ነው። ለ14 አመት ማይከራዊ ታስሮ ይወጣ ሰው ነው እሱ። ጦኔ ነው የሚባለው እና ኖርማሊ ጦኔ የሚባል እኔ ተወለድኩበት ከተማ ውስጥ የነበረ አንድ ሰው ነበር እና እሱን ለገጸ ባሪው ለሱ ሰጥቼው ነው ያነሳውት። ግን የሚነሳው ነገር ምንድነው? እኛ በተለምዶ እብድ ናቸው ብለን ወይ ደግሞ አይምሮ በህመምተኞች ናቸው ብለን የምንሰይማቸው ሰዎች ከኛ በላይ ነገሮችን እንደሚያዩ ቀርበን ስላልተረዳንና ምንድን ነው እንደዚህ እንዲያስቡ ራሱ ያረጋቸው ብለን ቀርበን ስላላነጋገርናቸውም ሊሆን ይችላል እንግዲህ እንደዚህ አይነት ሲያሜ እንድንሰጣቸው አስገደደን። ስለሱ ነው ሰው ነው እንግዲህ የሚያነሳው። ባጭሩ የማህበረሰቡ ፖለቲካዊ ባህላዊና የአኗኗር ዘይቤን ነው አንድ ላይ ለመግለጽ የሞከርኩት። የኦሮሞን ብቻ ሳይሆን አገሪቷ ውስጥ ያለውን ስፔሻሊ በፖለቲካ በኩል የነበሩትን ችግሮችን ጸጾችን ለማንሳት ሞክሬያለሁ በሚያዝናና መልኩ እና በፈገግ በሚያሳይ መንገድ ማለት ነው። ህብረተሰቡ ቀላል ነው ብሎ የሚያልፋቸው ግን ወደ ውስጥ ስገዘል ቀን ስናየው ቁም ነገር ያላቸው ግን ከላይ በፈገግ በሚያሳይ መንገድ ለመጻፍ ሞክሬያለሁ።
በአሁኑ ጊዜ ከ12000 የመጻፍት ቅጂ በላይ ገበያ ላይ ወጥቶ እንደተሸጠ ሰምቻለሁ እና ስንት ዙር ነው ይሄ ሁሉ የታተመው? በተለይ ደግሞ ወደ ውጭ ሀገርም መጽሐፍቶችን ልከ እንዲሸጡ ያደረክበት ሁኔታ አለ? ስለሱም አጭር ነገር እንድትነግረኝ።
በትክክል የማውቀው እስከ 12000 ድረስ ኮፒ ድረስ መድረሱን በአራት ዙር ነው። ጥሩ ተሽጧል። መሸጡ ብቻም ሳይሆን ዋናው ምንድን ነው? ህብረተሰቡ ጋር ደርሶ ህብረተሰቡ አንብቦታል። የሚሰጠው ሀሳብ በጣም በኢሜል ብዙ፣ በስልክም መንገድ ላይ ሰው ሲያገኘኝ ብዙ ገንቢ የሆኑና ማስተካከያ የሆኑ ሀሳቦችን። ሌላው ወደ ውጭ ሀገር በሰው ነው የምንልከው። አረብ ሀገራት ዱባይ፣ አቡዳቢ፣ ሳውዲ፣ አሜሪካ ብዙ ቦታ ተሽጧል። ሲያትል፣ ዲሲ፣ ሚኒሶታም እንደዛ ብዙ ስቴቶች ደርሰዋል። ምንድን ነው ለሰው እየላኩ ሰው ጋር እንዲደርስ አድርግ ያለው።
ኦሮሊያና ዶክተር ትባላለህ። የእንስሳት ሐኪም ነህ? የሰው ሐኪም?
የእንስሳት ሕክምና በ2006 ዓመተ ምህረት ከጅማ ዩኒቨርሲቲ ተመረቄ ወጥቼ አሁን በጥራት ቁጥጥር ኃላፊ ሆኜ የሆነ የግል ድርጅት ውስጥ።
ጥሩ። ያለንበት የወጣቶች ድምጽ በሆነው በጋቢና ቪኦኤ ተሳፍረን አንተም ቅድም ሊፍት በተጠየቅከው መሰረት እየተጓዝን ነው እና ከመውረዳችን በፊት አንድ ጥያቄ ላንሳለን። ወጣትነት እንዴት እየሄደ ነው?
እኔ እግዚአብሔር ይመስገን ጥሩ ነው። ለእኔ ብዬ ነው የማስበው። ብዙ ሰርቻለሁ ብዬ የምኩራራበት፣ ምንም አልሰራውም ብዬ ደግሞ የምጸጸትበት ታይም ላይ አይደለሁም። ግን እግዚአብሔር በፈቀደው መንገድ የሆነ መስራት አለብኝ ብዬ የማስበውን በጥቂቱም ቢሆን ሰርቻለሁ። ወደፊት ደግሞ ከዚህ በላይ እሰራለሁ። ከወጣትነት እድሜ ሳልወጣ ጥሩ ጅማሬ ነው ብዬ ነው የማስበው ለራሴ። ግን በጣም አመርቂ ውጤት አስመዝግቤ ያለው ብዬ ራሴን እንትን አለለም። ለወጣቶች ያለኝ መልእክት ምንድን ነው? በወጣትነት እድሜ ላይ አንድና አንዱ ነገር ምንድን ነው? ራስን መግዛት ነው። ራሳችንን ብንገዛ ነገ ላለን ህይወት ጥሩ መሰረት እንጥላለን ብዬ ነው የማስበው። ስለዚህ ራሳችን እንግዛ።
የአፋን ኦሮሞ ወግ ጸሐፊና ዶክተር ኦሮሊያና ዳንኤል ለሰጠኝ አጭር ቃለ ምልልስ በጋቢና ቪኦኤ ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ናኮር መልካን እናመሰግናለን። አሁን የጋቢና የቴክኖሎጂ አፍታን የምንሰማበት ሰዓት ነው። ሀብታሙ ስዩም የአማርኛ መጽሐፎችን፣ መጽሔቶችንና ጋዜጦችን የኤሌክትሮኒክስ ቅጂ ስለሚሸጥ አገልግሎት ይነግረናል። ሎሚ መጽሐፍት የተሰኘውና የአሜሪካውን አማዞን ቦክስን አሰራር እንደመነሻ እንደተጠቀመ የሚነገርለት አውታር የእስካሁን ጉዞ እንደሚከተለው ይቀርባል።
የቴክኖሎጂ ሽግግር የዕለት ተዕለት ክንውናችንን መልክ እየለወጠ ይገኛል። ይሄ ለውጥ መጽሐፍትን የምናነብበትን የምናተምበትን መንገድ ሳይቀር ከመቀየር አልተመለሰም። ከዓመታት በፊት ብራናና ቀለም ተቆራኝተው ይፈጥሯቸው፣ ይዳሰሱ፣ ይገለጡ የነበሩ መጽሐፍት ዛሬ በስልካችን በኤሌክትሮኒክ ማንበቢያ ሰሌዳዎቻችን ላይ የሚዘረጉ ሆነዋል። ኢትዮጵያ ውስጥ ይህንን አገልግሎት ለጀምረው ሎሚ መጽሐፍት ለተሰኘው አውታር የመጀመሪያ ፈተናው የነበረው ይህን አዲስ መልክ ለአንባቢያን ማስተዋወቅ ነው።
እውነት ነው። ያ በጣም ትክክል። አብዛኛው ሰው እነዛን የለመደው ሌላም ሀገር ይሄ ፈተና ሆኖ ነበር። በአማዞን ላይም እንደዚህ አይነት ችግር ነበረ። ግን ሰው ከለመደው በኋላ አብዛኛው ሰው ወደዚህ የመግባት እንትን አለው እና ያ ትልቅ ፈተና ነው እነሱ እና አሁን ባለው ሁኔታ እንግዲህ ዋጋው በጣም ርካሽ ነው። በዚህ ላይ ማንበብ ሁሉም ቦታ ደግሞ አክሰሰብል ነው። የትም ሀገር ልትዋቁ ነው በቴክኖሎጂ ምክንያት ሰው አልቲሜትሊ መምረጡ አይቀርም የሚል ነገር ነው።
ክቡር አለማየሁ፣ ሎሚ መጽሐፍት የተሰኘው የአማርኛ መጽሐፍትን ኤሌክትሮኒክ ቅጂ የሚገዛና የሚሸጥ ድርጅት ኃላፊ ናቸው። ስልኮችና ኤሌክትሮኒክ ሰሌዳዎች ላይ በሚጫነው ሎሚ መተግበሪያ አማካኝነት አንባቢያን የታዋቂ ኢትዮጵያዊ ጸሐፍትን ስራዎች ለማንበብ እንደተቻላቸው ይናገራሉ።
ጥሩ ጥሩ ደራሲያን ገብተውልን ነበር። መጀመሪያ ብዙ ደራሲያን ገብተዋል። እንዳለጌታ ከበደ፣ አለማየሁ በላጋይ፣ በድሉ አግዝራ፣ ዶክተር ደጌታቸው ተድላ የመሳሰሉ መጽሐፋቸውን ሰጥተውን ነበር። አሁን ራሱ አዲስ በሚወጣው ላይ ኤርሚያስ አመልጋ መጽሐፍ ጋር ተስማምተናል። እኛ ላይ የህይወት ታሪኩን ለማውጣት አዲስ ሪላውንች በምናደርገው ላይ ይኖራል ማለት ነው።
አንድ ዓመት በደፈነው አገልግሎት ላይ ለሽያጭና ንባብ የሚቀርቡት መጽሐፍት ብቻ አይደሉም። የሀገር ውስጥ መጽሔቶችና ጋዜጦችም እንዲሁ ለንባብ ዝግጁ ናቸው። ዋጋቸው ይለያያል።
እንግዲህ መጽሐፉን ለመግዛት በሀገር ውስጥ ከሆነ እስከዛሬ ድረስ ባለው ዋጋ 20 ብር ነው። 20 እና 25 ብር ማክሲመም 25 ብር ነው። ከዛ በታች ናቸው መጽሐፎቹ። 5 ብርም አለ 10 ብርም አለ። ጋዜጦች ከሆኑ 5 ብር 10 ብር ነው የሚሸጡት ማለት ነው። እሱ ደግሞ ከሆነ ደግሞ $2 እና $3 እነዚህ ናቸው ዋጋቸው።
ሎሚ መጽሐፍት የአሜሪካውን አማዞን ቡክስን እንደ በጎ አብነት በመመልከት የተጀመረ መሆኑን የሚናገሩት የድርጅቱ ኃላፊ አቶ ክቡር አለማየሁ ለአንባቢያን የሚስማማ አከፋፈል ማግኘት አስቸግሮ እንደነበር አውግተውናል። ቀደም ባለው ጊዜ ከሞባይል ካርድ ላይ የሚቆረጥ አከፋፈል ይጠቀም የነበረው ድርጅቱ አሁን አሁን ግን አሞሌን የመሰሉ ኢንተርኔትና የእጅ ስልኮችን መሰረት ያደረጉ አከፋፈሎችን እንዳካተተ ጨምረው ነግረውናል። ሎሚ መጽሐፍት የኢትዮጵያን አዲስ ዓመት አስታኮ ግን ተጨማሪ አገልግሎቶች ሊጀምር መሆኑንም ነግረውናል።
ኦዲዮ ቡክ ላውንች እናደርጋለን። ኦዲዮ ቡክ
ማለት በንባብ ወይንም ደግሞ እየተተረከ የሚቀርብ መጽሐፍ ማለት ነው።
እንደዛ ማለት ነው።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ሶማሌ ክልል ነው የሚወስደን።
በሶማሌ ክልል የአብዲ መሐመድ ኡመር ወይም አብዲ ኢለይ አስተዳደር ፈርሶ በአቶ ሙስጠፌ መሐመድና አቶ አደም ፋራህ የሚመራ አስተዳደር ክልሉን ማስተዳደር ከጀመረ አንድ ዓመት ገደማ ሆኖታል። በዘርፈ ብዙ ችግሮች ተተብትቦ የነበረውን አስተዳደር ከማስተካከልና ለህብረተሰቡ ተገቢውን አገልግሎት መስጠት ከመጀመር አንጻር ምን ያህል ለውጦች ተመዘገቡ በሚለው ዙሪያ አዲስ ቸኮል የፕሬዚዳንቱ ልዩ አማካሪ የሆኑትን ዶክተር ታጁዲንን አነጋግረው ተከታዩን ዘገባ አጠናቅረዋል።
ክልሉ በአዲስ መልክ ተዋቀረ በኋላ እንደ አዲስ ከመጀመሪያ ከወረዳ እስከ ከፍተኛ አመራር ያሉትን በአጠቃላይ እንደገና መሾም ነበረባቸው። በዛ ጊዜ በመጣን ጊዜ የነበረው አመራር በሙሉ በቦታው ላይ ስላልነበረ አዲስ አመራሮች ተሽመዋል። የተሾሙት አመራሮች ከሌላ ጊዜ የተለየ የሚያደርገው ምንድን ነው? በተቻለ መጠን ትምህርትና ልምድ ያላቸውን ሰዎች የተመረጡበት የመስፈርቱ በዛ ነው። ትልቁ ስራ የተሰራው እዛ ላይ ነው ብለን እናስባለን። ከዚህ በፊት ከነበረው ዝም ብሎ በጎሳ ከመወከል በችሎታቸው መሆኑ በአመራሩ ላይ ብዙ የክህሎት ለውጥ አምጥቷል ብለን እናስባለን።
በአሁኑ ሰዓት የዩኒቨርሳል ቴሌቪዥን ጋዜጠኛ የሆነው እስማኤል ኢብራሂም በአብዲ ኢሌ አስተዳደር ዘመን ከ5 ዓመታት በላይ ጂኦሎጋዴን ተብሎ በሚጠራው የማሰቃያ ስፍራ ታስሮ ነበር። ስለደረሰበት ነገርና ያኔ ስለነበረው የሰብአዊ መብት አያያዝ እንዲህ ያስታውሳል።
በክልላችን በጅምላ ይፈጸም የነበረው ስርዓት ሰለባ ነበርኩ። የአብዲ ኢሌ ሰዎች የያዟቸውን ሰዎች እንደፈለጉ የሚያደርጉባቸው የማሰቃያ ስፍራዎች ነበሩ። ጋዜጠኛ ነበርኩ። ሰዎች በረሃብ በድብደባ ብዛት ይሞቱ ነበር። ለበርካታ ዓመታት አንድም ቀን ሰላማዊ እንቅልፍ ተኝቼ አላቅም ነበር። የኦብነግ ደጋፊ ከሆንኩ ወይም አብዲ ኢሌን የተቃወመ ሁሉ ሰዎች በዘፈቀደ ይታሰሩና ይገደሉ ነበር።
ሰብአዊና ዴሞክራሲያዊ መብት በመጣስ በተደጋጋሚ ስሙ የሚነሳው የክልሉ ልዩ ፖሊስና ሌሎች የፍትህ አካላት ዛሬስ በምን ሁኔታ ላይ ይገኛሉ ስንል ዶክተር ታጁዲንን ጠይቀን ነበር።
መጀመሪያ የልዩ ኃይል አመራሮቹ ተከታታይ ስልጠናዎች ሰጥቷቸዋል። ከሌላ አመራሮች ጀምሮ እስከታች ያሉትን የልዩ ፖሊስ አባላት ለረዥም ጊዜ የቆየ ስልጠና ሰጥቷቸዋል። ይሄም እንግዲህ በልዩ ፖሊሶች የነበረውን የተሳሳተ አመለካከት እንዲቀየርና የክልሉን ሕግና ስርዓት ማስከበር ላይ እንዲሰሩ አድርጓቸው እናስባለን። ስልጠናዎች እንግዲህ የሰብአዊ መብትን በተመለከተ አንደኛው የተደረገው ነገር ምንድን ነው? በጀሎ ጋዴ ውስጥ የነበሩትን በተለያዩ ምክንያቶች ያለ ፍርድ የታሰሩ በግል በዛ የታሰሩ በፖለቲካ አመለካከታቸው የታሰሩ ሰዎችን በአጠቃላይ አስፈተን ጀሎ ጋደኑ እንደውም ከእስር ቤትነት አሁን ለማስተባበሪያ እንዲረዳን ብለን ወደ ሙዚየምነት ተቀይረዋል። አሁን ማንም ሰው መጥቶ እየጎበኘው የተለያዩ ድርጅቶችም እየመጡ እየጎበኙ ያሉት። ከዚህ ውጭ ደግሞ እንደሆነ የፍትህ አካላት እነሱም እንደው ስለ ስልጠና ተሰጥቷቸዋል ከአመራር ጀምሮ። በእርግጠኝነት አሁን ኢንዲቪጁዋል ኬስ ካሉ በስተቀር በሰፊው በሲስተም የተደረጋ ነገር እንደሌለ ማረጋገጥ እንችላለን።
ጋዜጠኛው እስማኤል፣ አሁን ያለውን የአቶ ሙስጠፌን አስተዳደር ከአቶ አብዲሌ አስተዳደር ጋር እንዴት ታነጻጽራቸዋለህ? ልዩነታቸውስ ምን ያህል ነው ብለን ላቀረብንለት ጥያቄ ባጭሩ ሲመልስ ለንጽጽር የሚቀርቡ አይደለም ነበር ያለው። ምንም እንኳ በሶማሌ ክልል ለበርካታ ዓመታት በበርካታ ነዋሪዎች ላይ የሰብአዊ ድርጊቶች ሲፈጸሙ ቢቆዩም ይህንን ግን ደፍሮ የሚዘግብ የክልልም ሆነ የፌዴራል ሚዲያ አልነበረም። የህብረተሰቡ ቅሬታዎችና ጥያቄዎች የሚስተናገዱበት መድረክም አልነበረም። ዛሬስ
አንዳንዶቹ ነገሩ ስነገር አይዲያሊ የምናወራው ነገር ላይፈጠር ይችላል። ግን በተቻለ መጠን አሁን ሚዲያውን ዝም ብሎ የመንግስትን ፕሮፓጋንዳ ብቻ ሳይሆን የህዝቡም ስሜት እንዲያንጸባርቅ እየተደረገ ነው ያለው በከፍተኛ ጥረት። አሁን ህዝቡም የሚለው ምንድን ነው፣ አንዳንድ ቦታ ላይ የሚፈጠሩ ችግሮች ምን አይነት ገጽታ አላቸው፣ የመንግስት አካላት ምን ይላሉ የሚለውን ነገርም ለማሳየት እየሞከሩ ነው ያሉት እና በዚህ በኩል መሻሻል አለ።
ተቃዋሚ ፓርቲዎችን በተመለከተስ
የኦንልፍ ከፍተኛ አመራሮች በሙሉ
ክልሉ በአንጻራዊነት ከሌሎች ክልሎች ያነሰ የማስፈጸም አቅም ስላለው ታዳጊ ክልል በሚል ቅጥያ ከሚጠሩት ክልሎች መካከል ነበር። ሙስናም ስር የሰደደ ችግር እንደሆነ ይነገራል። ይህን ከማስተካከልና አገልጋይ የመንግስት ተቋማትን ከመፍጠር አንጻር ምን እየተሰራ እንደሆነ ዶክተር ታጁዲንን ጠይቀናቸው ነበር።
በእርግጠኝነት እንግዲህ የአመራር ውስጥ ቁርጠኝነት አለ። ይህን ነገር ለማስተካከል ስራውን ከጀመርንበት ጊዜ ከመስከረም በኋላ ስለነበረ እቅዶችን በትክክል ማየት እየቻልንበት ሁኔታ አልነበረም። መጠነኛ የእቅዶች ማስተካከልም ተደርገው ነበረ። በእርግጥ በዚህ ጉዳይ ላይ አሁንም ከፍተኛ የህዝብ ቅሬታ እንዳለን ሰው ማለት ግን ከዚህ የተማርነው ምንድን ነው፣ ባለፈው ወር ውስጥ ክልል ውስጥ በአጠቃላይ ወረዳ አመራር ጀምሮ እስከ ክልል አመራር ባለው ውስጥ የባለፈው አመት የስራ አፈጻጸም ግምገማ ተደርጎ ነበር እና በዚሁ ላይም እንደውም ብዙ ቁጥር ያላቸው የመንግስት አመራር ሁሉ ከስልጣን የተቀነሱበት ሰው አሰራር ነው ያለው።
ይሄ ደግሞ አመራሮች ተነስተው ነበር
ተነስተዋል። ይሄ ምንድን ነው፣ አንደኛ ይሄ አሁን ሰዓት ጠብቆ የመስራትን ጉዳይ በተመለከተ ሪፖርታቸውን በአግባቡ የመስጠት በተመለከተ ቁርጠኝነታቸውን በማየት የተወሰደ እርምጃም ጭምር ነው። ይሄ ብዙ ለውጥ ይኖራል እናስባለን። በዘንድሮ አመት ላይ ብዙ የነበረውን የህዝብ ቅሬታ በተሻለ መጠን አድሬስ እናደርጋለን ብለን የምናስበው በዚህ አመት ነው። አሁን እንግዲህ የበለጠ ተዘጋጅተንበታል፣ እቅዱን አውጥተናል፣ ገንዘቡን በአግባቡ ልንጠቀምበት የምንችለው ቦታ ላይ አስቀምጠናል ብለን እናስባለን።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። አሁን ሰዓቱ ለጋቢና አድማጮች የሙዚቃ ምርጫን የምናስደምጥበት ሰዓት ነው። ሀብታሙ፣ የዛሬ እንግዳችን ማናት?
የዛሬ እንግዳችንና ሙዚቃዋን የሚመረጠችልን ደግሞ ዘቢብ ግርማ ናት። በቅርብ የወጣ ግራግር የተሰኘ ሙዚቃ ላት።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አድርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አስተያየቶች ቢኖራችሁ ሃሽታግ ጋቢና ቪኦኤን በመጠቀም ትዊተር ላይ እንዲሁም ደግሞ ቪኦኤ አማሪክ የሚለውን የፌስቡክ ገጻችን በመጠቀም ልታደርሱን ትችላላችሁ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክቢሊያ ቤሮ።
ጉዟችሁ የሰመረ ይሁን እያልን በጀመርነው በዘቢባ ግርማ ገራገር ዜማ እንሰናበታችኋለን። ደህና ደሩ። Kun Radio Sagale Amerikati.